تسلولت پروگرامچن اهون ای جمرال የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ራሱን ለህዝብ ይፋ ያደረገበትን 44ኛ ዓመት ለመዘከር ከኒያን ጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ መተረክ ጀምረናል። ይህ መጽሐፍ የሚያተኩረው በኢሃፓ የወጣት ክንፍ ኢሃወሊ ድርጅታዊ አሰራርና በኋላም በፋሽስታዊው ደርግ የደረሰበት አሰቃቂ እርምጃ ላይ ነው። ክፍል 9 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 8 በዓሉ የሚመለከተው የኢሃፓ የሰራተኛው ላባደሩን ክንፍ ነበር። ምክንያቱም ሜዴ የሰራተኛው ቀን ነው። በሌላ በኩል ደግሞ ደርግ በመደበኛነት የሚያዘጋጀው የራሱ ሰልፍ አለ። በዚህ ዓመት በእነሱ ሰልፍ ላይ ጸረ ደርግ መፈክር ይዞ መሰለፍ እንደማይቻል እኛም የበላዮቻችንም አውቀናል። ስለዚህ የመንግስትን ኃይል ለመከፋፈል በሚያስችል ሁኔታ በተለያየ ቦታ ሆኖም በተመሳሳይ ሰዓት ከዋናው ህዝባዊ በዓል ቀደም ብሎ በመላው አዲስ አበባ ሰልፍ እንዲካሄድ ከበላይ አካል ተወሰነ። የሰልፉ ብዛት ወደ 25 በሚሆኑ አካባቢዎች እንዲሆን ነበር። በአዲስ አበባ በሚገኙት 25 ከፍተኞች ብዛት አንጻር ተሰልፎ ሳይሆን አይቀርም። ከሰልፉ ቀን ቀደም ብሎ ሁሉም አባላት እንዳይቀሩ ባጽንኦት አልተነገረም። የፈለገና የተመቸው ብቻ እንዲካፈል የታሰበ በሚመስል መልክ ነው መልእክቱ የተላለፈው። እኔም ወደ ታች እንዲተላለፍ ያደረግኩት በዚሁ መንፈስ ነበር። የዚህ ምክንያቱ ሰልፍ እንዲካሄድ የወሰነው ኢላማ የላባደሩ ክንፍ ስለነበር ይመስለኛል። የኢላማ አባላትም በአካባቢያቸው ከኛ ከወጣት ክንፍ አባላት በበለጠ ተነሳሽነት እንዲሰለፉ በጥብቅ ተነግሯቸው እንደነበር ሰምቻለሁ። ሰልፉ የሚጓዝበትን አቅጣጫና ሰዓት እንድንመርጥ አልተጠየቅንም። ካልተጠየቅን ደግሞ ሰልፉ የላባደሮቹ ስለሆነ መነሻውንና መድረሻውን የመረጡት እነሱ መሆን አለባቸው። በእኛ ሰልፍ ውስጥ የሚከፈሉት መኖሪያቸው ወይም ስራቸው በእኛ ሪጅን ውስጥ የሆኑ አባላትና ተካፊዎቻችን ነበሩ። ሰልፉ ሲካሄድ ስለሚበተኑ ወረቀቶችና ስለመፈክሮች ጉዳይ ሲጨ መጠየቄ ትዝረኛል። ጻፊ የሰጠኝ መልስ ግን ለአባደሮቹ ካላኩልን እንጠቀማለን ካልሆነ ግን ይቀራል የሚል ነበር። ይህን ጠየቅኩት ያደፈስ ማባጃዎች ወረቀቶች ቀለሞችና ማርከሮች በዋነኛነት እኔ ጋር ስለሚቀመጡ ቀድመ ዝግጅት እንዲደረግ በማሰብ ነበር። ለሰልፉ ከ12 ሰዓት በፊት እንደይነገር ቢባልም አንድ ቀን ሲቀረው ነበር መነሻውንና ማድረሻውን ከነሳቱ የሰማሁት። በታችኛው መዋቅር ለነበሩት አባላት መልእክቱን ያስተላልፈው ግን ከላይ በተነገረን መሰረት የሰልፉ ዕለት ጧት ረፋዱ ላይ ነበር። በዚያ ዕለት ከሰዓት በኋላ 11 ሰዓት ሲሆን መደበኛ ቀጠሮዎችን ሲጨርስ ወደ ሰፈሬ ሄድኩ። ቤት ያጠገብ ከነበረው ከድርሱቅ በር ላይ ለተወሰኑ ደቂቃዎች ቆሜ አላፊ አግዳሚውን እያየሁ የሚያቀየንም ሰላምታ እየሰጠው ቆየሁ። ምን ነው ዛሬ በጊዜ ቤት መግባትህ አለኝ ባለሱቁ። አንድ ሁለት የሚለኝ ሰው አጥቼ ነው አልኩትና እየቀለድ ወደ ቤቴ ገባሁ። ሱቅ በር ላይ ቆሜ መታየት የፈለግኩት ሆን ብዬ ነው። ቆይቶም ቢሆን ስለ ሰልፉ ሰው ሁሉ ስለሚሰማው ቤቱ በጊዜ ገብቷል ሰልፉ ላይ አልነበረም እንድባል ፈልጌ ነበር። ወዲያው ማሰሪያ ያለው ጫማና ብዙ ጊዜ የማልለብሰውን ጃኬት ቀይሬ ከቤት ወጣሁ። እንደለመድኩት ወደ ቤት የገባሁበትን መንገድ ቀይሬ ውስጥ ለውስጥ ቦሌ ማስተሚያ ቤት ፊት ለፊት ደረስኩ። ሰልፉ የሚጀመረው ኦሊምፒያ ወደ መስቀል ፍላወር በሚወስደው መንገድ የቀድሞው የባቡር ሐዲድ በሚያልፍበት እስከ ቅርብ ጊዜ ድረስ ሙሉ ሸዋ ስጋ ቤት ላይ ነበር። አካባቢው በዚያ ጊዜ ጥቂት ቤቶች ብቻ የሚገኙበት ሜዳማ ነበር። እዚያ ስደርስ ለ12 5 ጉዳይ አካባቢ ይመስለኛል ጥቂት ወጣቶች በርቀት ተበታትነው ይታያሉ። አንድ የኤሌክትሪክ ምሰሶ ተደግፌ ቆምኩ። ቀኑ አጭር ስለነበር ይመስለኛል ባልተለመደ ሁኔታ ጨለመ ብሏል። ከሌላው ቀን በተለይ ፀሐይ ሙሉ በሙሉ በጊዜ እየጠለቀች ነው። ከአድማስ ባሻገር ደም መሰል ብርሃን በሰፊው ተዘርግቷል። ያ ክስተት በተለይ ለሰዓሊያንና ለተፈጥሮ አድናቂዎች ውብ ምሽት ነበር። በሁለትና በሶስት ደቂቃ ውስጥ ከተለያየ አቅጣጫ አንድም ሁለትም የሆኑ ወጣቶች አካባቢውን ሞሉት። ከግምቴ ውጭ አንዳንድ ልጆች በወረቀት ላይ የተጻፉ መፈክሮች ይዘዋል። ማን ያዙ እንዳላቸው አላወቅኩም። ሰዓቴን ሳይ 12 ሰዓት ሆኗል። ሰልፉ መጀመር አለበት ምክንያቱም ተነግሮናል። ከቆምኩበት ቦታ ተነስቼ ቀስ እያልኩ ወደ ሜዳው መሃል ሄድኩ። የሰልፉን መጀመር የሚጠብቁት ወጣቶች በየጥግ ጥጉ ቆመዋል። ሰውነቴን በጣም ቀፈፈኝ። ግራ ተጋብቼ ትንሽ እንደቆየሁ እንደገና ሰዓቴን ሳይ 12 ሰዓት አልፏል። ከነበርኩበት የሜዳው መሃል ተነስቼ ወደ ሐዲዱ አመራሁ። ካን የሰፈሬ ልጅ በስተቀር ጸሐፊዬን ወይም አብሬ የምሰራቸውን ልጆች አንዱንም ማየት አልቻልኩም። እየጨለመ ስለነበር ከሩቅ ሰው መለየት አይቻልም። ሰዓቱ እየሄደ ነው። ሰዓት ማሳለፍ በእኛ ቤት ያልተለመደና አደጋንም የሚጋብዝ እንደሆነ አውቃለሁ። ሰልፉ የተሰረዘ መሰለኝ። በዚህ አይነት ውጥረት ላይ እያለሁ ድንገት አንድ ሰው ከኦሊምፒያ አቅጣጫ በፍጥነት ሲመጣ አየሁት። መጀመሪያ መንገደኛ መስሎኝ ነበር። እኔ ቆምኩበት አካባቢ ሲደርስ በአካባቢው የቆምነውን ልጆች በእጁ እየጠቀሰ ወደ መሃል እንድንንቀሳቀስና ሰልፉን እንድንጀምር በእጁ ምልክት ሰጠን። የሰውየው ችኮላ ከቁጥጥር ውጭ በሆነ መንገድ እንደዘገየ አይነት ነበር። ይህን ጊዜ እኔ ወደ መሃል በፍጥነት በመሄድ በተለያየ አቅጣጫ የነበሩትን ልጆች እንዲጠጉ በእጅ ጭብጨባ ጠራው። ሰውየውን የረዳሁት በዋነኝነት እኔ ነኝ፣ ምክንያቱም ሰልፉ የሚጀመርበት ሰዓት አልፏል። በሌላ አካባቢ ሰልፉ ስለሚጀመር ሁሉም ቀበሌዎችና ወታደሮች ለሚሰሙ አካባቢያቸውን መጠበቅ ይጀምራሉ። እኛንም ሳንጀምር ይደርሱብናል የሚል ግምት ነበረኝ። በጥቂት ሰከንዶች ውስጥ ሜዳው ላይ ተበታትኖ በየጥጋ ጥጎ ቆሞ ይጠብቅ የነበረው ሰው ሐዲዱ ላይ ስለተሰባሰበ ሰልፉ ተጀመረ። የሰልፉ አቅጣጫ እንዲሆን የተወሰነው ከሙሉሸዋ ስጋ ቤት ተነስተን በቀድሞው የባቡሩን ሐዲድ ላይ በመጓዝ ወደ መሿለኪያ አቅጣጫ ማቅናት፣ እዚያ ከመድረሳችን በፊት በፍላሚንጎ ጀልባ በኩል ዋናው የቦሌ መንገድ በመሄድ ማጠናቀቅ ነበር። ሜይዴይ የላባደሩ በዓል ነው የሚለው መፈክር የመጀመሪያው ይመስለኛል። ሰልፈኛው መልሶ አስተጋባ። ያባ የላባደሩ ፓርቲ ነው። ጊዜያዊ ህዝባዊ መንግስት ይቋቋም። ዴሞክራሲ ያለ ገደብ። አካባቢው ቀውጢ ሆነ። በግራና በቀኝ የነበሩት ነዋሪዎች፣ በዝቅተኛ የኑሮ ደረጃ ላይ የነበሩ ዜጎች ስለነበሩ የሰልፉ አቅጣጫ የተመረጠበት ስሌት ትክክል ነበር። ግማሹ ሰው ከየቤቱ ብቅ እያለ ሲያይ፣ ቀሪው ደግሞ ህፃናት ልጆች ከቤት እንዳይወጡ እየተከላከለ በሩን ይዘጋል። መንገደኞችም እንዲሁ እጃቸውን በማወዛወስ ድጋፍ ሲሰጡን፣ ጥቂቶች ደግሞ በፍጥነት በመጓዝ ከኛ ይርቃሉ። ድምፃችን በርቀት እንደሚሰማ ጥርጥር አልነበረኝም። በሰልፉ ፊት ከሚሄዱት መካከል አንዱ እኔ ነበርኩ። በስተግራ በኩል አንድ ወጣት ከኛ ራቅ ብሎ መሬት እያየ ይከተለን እንደነበር አሁን ድረስ ትዝ ይለኛል። ስሜታችን ግሎ ለደቂቃዎች እንደተጓዝ አንድ ጥይት ከፊት ለፊት አቅጣጫ ተተኮሰብን። ከዚያ ሁለት፣ ሶስት፣ አራት ጥይቶች። ሁሉም የሆነው በቅጽበት ነበር። ወዲያው ከእኔ ኋላ ከሰልፈኛው መሃል አንድ ቦምብ ፈነዳ። ሰልፉም ተበተነ። ፊት ለፊት ከነበርነው ልጆች መካከል ሁለት ልጆች ሲወድቁ ገና ከማየቴ፣ ከጎኔ የነበረች አንድ ሌላ ሴት ልጅ እጄን ጨምዳ ይዛ አጠገቤ ወደቀች። አሁንም ይህ ሁሉ የሆነው በጥቂት ሰከንዶች ውስጥ ነበር። ሁለት እጄን ብብቷ ስር ከትቼ ላነሳት ስሞክር፣ እኔው ራሴ ቀኝ እግሬ ላይ በጥይት ተመታው። ሁለተኛው ጥይት የቆምኩበት የባቡር ሐዲድ ላይ ነጥሮ ከፍተኛ ብልጭታ ፈጠረ። የጥይቱ ብዛት ቁጥር ስፍር የለውም። ብርሃኑም አካባቢውን አጥለቀለቀው። ሁሉም ጥይት የሚተኮሰው ወደኛ እንጂ ወደ ሰማይ አልነበረም። ልጅቷ በእኔ ድጋፍ ተነስታ፣ እኔ ብዙ አርቅም ተመትቻለሁ፣ አንተ አምልጥ ብላ ወደ ግራ አቅጣጫ ሆዷን ይዛ ሮጠች። እኔም በስተቀኝ ወደ ነበረ አንድ ቤት ሮጥኩ። የግቢውን በር ስገፋው ዝግ ስለነበር በአጥሩ ላይ ተወንጭፌ ስዘል ሌላ ጥይት ተተኮሰብኝ። ሆኖም አላገኘኝም። ቆርቆሮውን ቦድሶት አለፈ። አንድ ሙሉ የቆርቆሮ ከፍታ ያለውን አጥር እንዴት እንደዘለልኩት እግዚአብሔር ይወቀው። ግቢው ውስጥ በጥይት ድምፅ የተረበሸ አንድ ትልቅ ውሻ በረንዳ ላይ ተኮራምቶ ያለቅሳል። የሚተኮሰው የጥይት ብዛት በእውን ሳይሆን በፊልም ላይ የሚታየውን አይነት ነበር። ጨለማው በጥይት ብልጭታ ተሸንፏል። ተኳሾቹ ይጫጫዋሉ። ያዘው፣ በዚህ በኩል በለው፣ በላት ይላሉ። የጥይቱ ድምፅ ሲበዛብኝ በፍጥነት ወደ ጓሮ ሄጄ ያደፈጥኩ። አብዮት ጥበቃዎቹ የገባሁበትን ቤት በርግደው ሲገቡ ተሰማኝ። ይህን ጊዜ በጓሮ በኩል እንደ ነገሩ በታጠረ ሌላ ግቢ ውስጥ አጥር ዘልዬ ገባው። ሌላም ውሻ ሁለተኛው ቤት ግቢ ውስጥ ነበር። ስለታሰረና በጥይት ጩኸት ደንግጦ ስለነበር አልተቸገርኩም። ባለቤቶቹ በራቸውን ዘግተው ተቀምጠዋል። ማድቤት ገብቼ ለመደበቅ አሰብኩ። ሆኖም አጥር ስዘል የተኮሱብኝ አብዮት ጥበቃዎች ይከተሉኛል ብዬ ስለሰጋው ከግቢ መሻገሬን ቀጠልኩ። የሶስተኛውን ቤት የሚለየው የሳጠራ አጥር ስለነበር በእግሬ ስረግጠው መሃል ለመሃል ተቦደሰ። እሱን ደረማምሼ ገባው። በተመሳሳይ ሁኔታ ባለቤቶቹ ቤታቸውን ዘግተዋል። ዋናው የግቢ በር በእንጨት መቀርቀሪያ ተዘግቷል። እዛው ትንሽ ቆየው። የጥይት ድምፅ እንደ ጉድ ይሰማል። ተኩሱም የሚያቆም አልሆነም። ምን ያህል ደቂቃ እንደቆየው ትዝ አይለኝም። እዚያው ፍጭ ያለው በድንገት የነበርኩበት ቤት ሰዎች የበረንዳ መብራት አበሩ። ቶሎ ብዬ የግቢውን በር ከፈትኩና ወጣሁ። የውስጥ ለውስጥ መንገድ አገኘው። ጭር ብሏል፣ በደንብም ጨልሟል። የውር ድንብሬን ወደፊት ተጓዝ። ብዙ ሳልሄድ ሰልፋችንን እናጠናቀቅበት ወደ ነበረው የፍላሚንጎ አቅጣጫ የሚወስድ ሰፋ ያለ የሰፈር መንገድ አገኘው። አካባቢው ሰላም ነው። ሆኖም በሁሉም አቅጣጫ የጥይት ድምፅ ያለማቋረጥ ይሰማል። መንገደኛ ብዙ የለም። ያሉትም በፍጥነት ወደ የቤታቸው ይጓዛሉ። ወደ ዋናው የቦሌ መንገድ ላይ እንደወጣው ቀኝ እግሬን ያዘኝ። ለካ በጥይት መመታቴን ረስቼው ነበር። የመንገድ መብራት ተጠቅሜ ህመም የተሰማኝን ቦታ አዳበስኩት። ከጉልበቴ በላይ በስተቀኝ በኩል ሱሪን በስታ የገባች ጥይት እንዳለች ተረዳው። እያነከስኩ መንገዴን ቀጠልሁ። አስፋልቱን ተሻግሬ በግሪክ ክለብ ውስጥ ለውስጥ በማድረግ የባምቢስን ድልድይ በስተግራ ትቼ የቤቴን አቅጣጫ ያዝኩ። ማለቂያ የሌለው የጥይት ድምፅ በብዛት ይሰማል። አዲስ አበባ ታምሳለች። በቤቴ መታጠፊያ ላይ ትደርስ ራቅ ብሎ የቀበሌያችን አብዮት ጥበቃዎች ሱቅ በር ላይ ቆመው አየኋቸው። የቤታችን አካባቢ የመንገድ መብራት ስላልነበረ ከታች ስመጣ አላዩኝም። ወደ ቤቴ መግባቴን ትቼ በቀጥታ ወደ እነሱ ሄድኩ። ሁሉም ያውቁኛል። ከሩቅ ሰላምታ ሰጠቻቸው። ሲጋራ ገዛውና እዛው ሱቅ ደጃፍ ቆሜ ማጨስ ጀመርኩ። በዚህ ሰዓት ከቤት ይወጣል እንዴ? ብትገባ አይሻልም? አለኝ አንድ አብዮት ጠባቂ ከቤት የወጣው መስሎት። ሲጋራ ልገዛ ነው የመጣሁት። እቤት ነበርኩ። የተፈጠረ ነገር አለ እንዴ? የተኩስ ድምፅ የሰማው መስሎኛል አልኳቸው። እኛም አላወቅ ሲተኮስ ነው ያመሸው አለኝ ባለሱቁ። ለነገሩ ብዬ ጥርሴን ነክሼ ማንከሴ ሳይታወቅ እንደሚዘንጥ ሰው ቀስ እያልኩ እየተራመድኩ ወደ ቤቴ ሄድኩ። ግቢ ውስጥ እንዳለው ሳሚ ወንድሜ ጨርቅ አስመጥቼ በቧንቧ ውሃ የእግሬን ደም እየራስኩ አጠብኩት። ጥይቷ አጥንቴ ድረስ አልደረሰችም። ስጋዬን በስታ በቅርብ ነው ያለችው። ግራና ቀኝ ይዤ በኃይል ብጫናት ልትወጣ ትችል ነበር። ደሜን ካጣጠብኩና ቁስሌን ካጸዳሁ በኋላ በጨርቅ አስሬው እናቴን ሰላም ሳልል ደክሞኛል ብዬ ወደ መኝታዬ ሄድኩ። ሌሊቱን ስነዳደርኩ ንዴት፣ ቁጭትና ድንጋጤ ተባብረው ህመሙ እንዳይሰማኝ አድርገዋል። ሆኖም ሸለብ ያለ እንቅልፍ እንኳ ሳይወስደኝ ነጋ። በዓይኔ ተደጋግሞ ይመጡ የነበሩት ማንነታቸውን ያለየኋቸው ሁለት ልጆችና ሴቷ ልጅ ነበሩ። ሦስቱም ከወደቁበት ተነስተዋል። ከዚያ በኋላ እንዴት እንደሆኑ በፍጹም አላውቅም። ሴቷ ልጅ እያዘገመች በስተግራ ወደ ነበሩት ቤቶች አቅጣጫ መሄድ ስትጀምር ነበር እኔ በተቃራኒው የነበረውን የቆርቆሮ አጥር ዘልዬ የገባሁት። እኔ ተመትቻለሁ፣ አንተ አምልጥ የሚለው የልጅቷ ድምፅ ሌሊቱን ሙሉ ከአእምሮዬ አልጠፋም። ሁለት እጄ ደግፌ ሳነሳት በሁለቱም መዳፏ ሁለቱንም ክንዶቼን ጥብቅ አርጋ ከያዘች በኋላ ነበር የለቀቀችኝ። ሌሊቱን ሙሉ እጆቿ እጆቼ ላይ ያሉ ይመስል አሁንም ክንዴን ስዳብዝ አደርጉ። ንጋት ላይ እንደ አዲስ ልቤ በሐዘን ደማ፣ ጭንቅላቴ ተበጠበጠ፣ የራስ ምታት ሊያፈነዳኝ ደረሰ። ዓይኔ አምጦና ቀልቶ 12 ሰዓት አካባቢ ተነስቼ እግሬ ላይ ያሰርኩትን ጨርቅ ፈታሁት። የደረቀ ደም ተጋግሯል። የቁስሉ አፍ እንደ ተከፈተ ነው። በውሃ አርጥቤ የደረቀውን ደም ከጠራረኩ በኋላ በሌላ ጨርቅ ግጥም አድርጌ አስሬ ወደ ሱቅ ሄድኩ። ባለሱቁን አስከፍቼ የራስ ምታት መድኃኒት አስፕሪን ገዛሁና ዋልኩ። ተመልሼ ለመተኛት ሞከርኩ፣ ግን አልቻልኩም። ሰውነቴ እንደ ተረበሸ ነው። ከእግሬ ይልቅ ውስጤን ይህ ነው የማልለው ህመም ይሰማኛል። ሆዴን አይደለም ልብንም ሆነ ጀርባዬን አልነበረም። የትና እንዴት እንደምሰማይ ማወቃቃተኝ። ሁኔታዬን እናቴ እንደተውቅ በማለት ልብሴን ደባብሼ አንድ ሰዓት ሳይሆን ከቤቴ ወጣሁ። በዚያን ዕለት በርካታ ቀጠሮች ነበሩኝ። እግረ መንገዴን ሰልፍ ላይ ያየሁትን ጓደኛዬን አገን እቤቱ ሄጄ ደህንነቱን አረጋገጥኩ። ከዚያም ወደ ስታዲየም ሄጄ ቡና እየጠጣሁ ቆየሁ። የመጀመሪያው ቀጠሮዬ ከኤደ ጋር ነበር። ሳገኘው ፊቱ ገርጥቷል። ሰላምታ ተፈጣጥተን ቁጭ እንዳል እህቴ ማታ አልመጣችም ሳትያዝ አትቀርም፣ ሰላማዊ ሰልፍ ላይ የነበረች ይመስለኛል አለኝ። በአካል አውቃት ስለነበር ደነገጥ። አብረን አንድ ሰልፍ ላይ እንደነበርን ገባኝ፣ ግን አላየዋትም። እሱን ካጽናናው በኋላ እኔም መቁሰሌንና ጥይቷ እግሬ ውስጥ መኖሯን ስነግረው ክፉኛ ደነገጠ። እህቱን በየፖሊስ ጣቢያውና ሐኪም ቤት ለመፈለግ ቤተሰቦቹ እንደሄዱና እሱም ለፍለጋ እንደሚሄድ ነግሮኝ ተለያየን። ቆይቶ እንደተረጋገጠው እህቱ እዚያው ሰልፍ ተገድላ ነበር። ነፍስሽን በገነት እህቴ። ለሌላ ቀጠሮዬ ሜክሲኮ እያነገስኩ ተጓዝኩ። ያገኘኋቸው አባላት ስለ ሁኔታው ያውቃሉ፣ ከኔ በተሻለም መረጃ አላቸው። አዲስ አበባ በደም ታጥባ ማደሯን ነገሩኝ። ልጆች ያልሞቱበት አንድም ሰልፍ እንደማይኖር ገምተዋል። ሰውነቴ ገነዘዘ፣ አፌ ደረቀ፣ ራስ ምታቱ እንደገና ይፈልጠኝ ገባ። ከልጆቹ ጋር ብዙ መቆየት አልፈለግኩም። መቁሰሌን እንኳ አልነገርኳቸውም። ሶስተኛው ቀጠሮዬ ከሜክሲኮ ወደ አምባሳደር ቲያትር እያዘገምኩ ሲሄድ መንገዱ ሁሉ ይከብዳል። ነጠላቸውን እንደ ነገሩ ጣል ያደረጉ ወጣት ሴቶችና እናቶች ሁለት ሶስት በመሆን እያለቀሱ ሲሄዱ በተደጋጋሚ አየው። ቀደም ብዬ ያገኘኋቸው ልጆች መረጃውን ስለነገሩኝ ነው መሰል በመንገድ ላይ የማገኛቸው ሰዎች ሁሉ በሐዘን ተውጠው ታዩኝ። ወታደሮች ባልተለመደ ሁኔታ በብዛት ይታያሉ። አይናቸው እየተቅበዘበዘ፣ አፌ አሁንም ይደርቃል። ሲጋራ በላይ በላይ አጨሳለሁ። እግሬን በጣም እየጠዘጠዘኝ ስለነበር ማረፍ ስለፈለው ሰንጋተራ መታጠፊያ ላይ የነበረው አረንጓዴ ቡና ቤት ገባው። አልፎ አልፎ የሚሄድበት ቡና ቤት ስለነበር አስተናጋጆቹን አውቃቸዋለሁ። ለስላሳ በውሃ እየበረስኩ ጠጣው። አንድ አስተናጋጅ አጠገቤ መጣ፣ ቁጭ አለች። አዲስ አበባ ልጅ አልተረፈም አሉ አለችኝ። አዎን ይባላል ስላት፣ ብዙ ልጆች እኛ ሰፈር ሞተዋል። ወደ ተክለ ሃይማኖት ያለችኝ መሰለኝ። ሬሳቸውንም አልሰጥም ብለዋቸዋል። ከዚያ ወዲያ ያለችውን አልሰማውም። እምባዬ ስለመጣ ሂሳቡን ከፍዬ ወጣው። አጠገቤ ተመተው የወደቁት ሁለት ልጆች፣ እኔ ተመትቻለሁ አንተ አምልጥ ያለችኝ ሴት ልጅና እህቴ ማታ አልመጣችም ያለኝ ኤደ ሁሉ በሐሳቤ መጡ። የሁሉም ሬሳ ምኒልክ ሆስፒታል ተዘርግቶ ታየኝ። ቤተሰብ እየየ ሲል እንደገና ደግሞ ሞታቸው አመጽ ሲቀሰቅስ ታየኝ። የሟች ቤተሰቦች አደባባይ ሲወጡና የሞት ሽረት ትግል ሲያደርጉ የእውነት ያህል ወለል ብሎ ታየኝ። ወደ ብሔራዊ ቲያትር አካባቢ ስደርስ መትረየስ የደገኑ ወታደሮች ሁለት ቦታ ተመለከትኩ። ሌሎች ወታደሮች ደግሞ ጥግ ጥግ ይዘው ቆመዋል። ከታክሲ የሚወርዱና አውቶቡስ ላይ የሚሳፈሩ በርካታ እናቶች ነበሩ። ነጠላ ወገባቸው ላይ ያሰሩ ሴቶች እዚህም እዚያም ይታያሉ። አምባሳደርና አካባቢውም ተመሳሳይ ነበር። ጮክ ብሎ የሚናገር ሰው የለም። ብዙ ወጣት እንደ ቀድሞው አይታይም። አዋቂ ሰዎች በቀስታ እያወሩ ወደሚሄዱበት ይሄዳሉ። ተወልጄ ያደግኩባት አዲስ አበባ እንደዚያን ቀም ሆና አይቻት አላውቅም። አምባሳደር አከባቢ ያገኘው የዞናባን ጸጉሩ ተንጨባሯል። አይኑ ቀልቷል፣ ልብሱ በጣም ቆሽሿል። ያረገው ጫማ ከቆሻሻ ገንዳ ይወጣ ይመስላል። ቀድሞ የማውቀው ሰው ሳይሆን እቃ ተሸካሚ የቀን ሰራተኛ ወይም ቤት አልባ በረንዳዳሪ መሰለኝ። አልቀናል፣ ልጅም የተረፈ አይመስለኝም አለኝ። መልስ አልሰጠሁትም። ከኪሴ የማይጠፋውን ማበጠሪያ አውጥቼ ሰጠሁት። እንዲህ አለኝ። በግድ እንዲያበጥር አደረግኩትና ወደ ፖስታ ቤት ጀርባ ሄደን ጫማችንን አስጠረግን። የራሴን ባላውቅም እሱ ግን ሰው መሰለ። በሺ የሚቆጠሩ ልጆች እንደሞቱ ግምቱን ገለጸልኝ። የቆሰሉ ልጆች በግላቸው ሆስፒታል ሲሄዱ እየተያዙ ስለሆነ ሌሎች ጥንቃቄ እንዲያደርጉ መልእክት እንዳስተላልፍ ነገረኝ። ያባ ሕክምና ስለሚሰጥ እስከ መጠነኛ ደረጃ ጉዳት ለደረሰባቸው ልጆች ማሳከም ዋነኛ ስራችን እንደሆነ ገለጸልኝ። እኔ እርዳታ እንዳገኝ ከምሽቱ 1 ሰዓት መርካቶ 7ኛ አካባቢ የምንገናኝበት ኮድ እዛው አንሰጋይቶ ሰጠኝ። ሌሎች የቆሰሉ አባላት ካሉ ሪፖርት እንዳደርግለትና ከሰዓት በኋላ እንድንገናኝ ተቀጣጥረን ተለያየን። በዚያ ቀንና በማግስቱ በሪጅናችን የተወሰኑ ልጆች ሕክምና አገኙ። እኔ ግን በተባለው ሰዓት ሐኪሙ ጋር ለመድረስ አልቻልኩም። የሚሄደው እያነከስኩ ስለነበር የቀጠሮ ሰዓት አሳልፌያለሁ። ከሐኪሙ ጋር የሚያገናኘኝ አባል የቀረው ስለመሰለው ጥሎኝ ሄዷል። እንደገና ሌላ ኮድ አሰርቼ በማግስቱ በተመሳሳይ ሰዓት ተገናኘን። ሆኖም ቀድሞ በመታከም ላይ የነበሩ አባላት ስለነበሩ እስከ ምሽቱ 2 ሰዓት ድረስ 7ኛ አካባቢ አንድ ሻይ ቤት ለመቆየት ተገደድኩ። ጠይሙ የኢህአፓ ሐኪም ልክ እንደኛው ቀጭን ነበር። መርካቶ ስርቻው ውስጥ በጣም ጠባብ ክፍል ቤት ውስጥ ነበር ያገኘሁት። እግሬን ሳሳየው ጫፍ ላይ የነበረችው ቀለህ ወደ ውስጥ መግባቷን፣ አጥንቴን ግን በአጋጣሚ እንዳላገኘችው ግምቱን ነገረኝ። ጥይቷን ለማውጣት መለስተኛ ቀዶ ጥገናና ማደንዘዣ ያስፈልጋል። ሆኖም ማደንዘዣ ስለጨረሰ ቁስሉን የሚያደርቅልኝን አንድ መርፌ ወጋኝ። ከዚያም በሌላ ያረዘመ ቀጠሮ መልእክት እንደሚልክልኝና ጥይቷን እንደሚያወጣልኝ ተነጋግረን ተለያየን። ከዚያ በኋላ እሱም አላስጠራኝም፣ እኔም ልምጣ ወይ ብዬ መልእክት አላኩበትም። ትንሣኤ የቀኝ እግሩን ሱሪ ከፍ አድርጎ ትንሽ ክብ ጠባሳ አሳየኝ። ጥይቷም እስካሁን ድረስ እንዳለች ነገረኝ። ገረመኝ። ጥይት ይህን ሁሉ ዘመን ምንም ጉዳት ሳያደርስ እንዴት ሊኖር እንደሚችል ከዚያ በፊት አላውቅም ነበር። በተአምር ካልሟሟች በስተቀር አላወጣዋትም። ለማንኛውም በ24 ሰዓት ውስጥ ቁስሉ ጠገግ አለልኝ። በሦስተኛው ቀን እያነከስኩ መሄዴን አቆምኩ። ተአምር ነበር የሆነብኝ። እነሆም ይህን ሁሉ ዓመት ጥይቷ ከኔው ጋር ትኖራለች። ስሞት ደግሞ ከኔ ጋር ትቀበራለች። ወደ አፈርነትም አብረን እንቀየራለን። አይዞሽ አጥፍቶ ጠፊዋ ጠላቴ፣ ብዙም ባይሳካልሽም ተልእኮሽን ተወጥተሻል። ታምር ነው አልኩ ሳላስበው ጮክ ብዬ። ወዲያው በሐሳብ ተዋልኩ። ትንሣኤ ጣራ ከማየት ውጭ ምንም አላለም። ትንሽ ፋታ ሰጠሁትና ከዚያስ አልኩት። የ1969 ዓመተ ምህረት የሜዴይ ሰላማዊ ሰልፍ ለአባላትና ለድርጅታችን ከቀይ ሽብር ቀጥሎ የሐዘን ማቅ ያለበሰን ክስተት ነበር። ያ ሁሉ እልቂት በተወሰነ ደቂቃ ውስጥ እንዴት ሊፈጸም ቻለ? የሁሉንም ሰልፍ ቦታና ሰዓቱን ደርግና አጋሮቹ እንዴት አወቁ? አእምሯችንን የበጠበጡ ጥያቄዎች ነበሩ። ሰልፉን ያስተባበረው የትኛው አካል ነበር? የለባደሮቹ? የፓርቲ መዋቅር? የወጣት ክንፍ? ቀደም ብዬ እንደነገርኩ እኔስ ከመቀው ድረስ ዋንኛ የሰልፉ አዘጋጅ ኪላባ ደሩ እንጂ የወጣት ክንፉም ሆነ የፓርቲው አልነበረም። በግሌ በፍጹም አረሳውም። በሁለቱም በኩል በወጣት ክንፉና በፓርቲው የመጣው መልእክት ደርሶኛል። እንደ ቀላልና ተራ መረጃ ነው የነገሩን። ኋላ ላይ በሌላው ዞን በካዛንቺስ አካባቢ መስለኛል ይሰራ ከነበረ አባል ጋር ጉዳዩን አንስተናል። እሱም እንደኔ ተመሳሳይ ግንዛቤ ነበረው። ሆኖም ወይ ቤት እያለን ያገኘሁት ሌላ ልጅ የመርካቶ አካባቢ ሳይሆን አይቀርም ከኔ ጋር አይስማማም። እንደሱ አባባል የኛ አባላት ብቻ ሳይሆን ደጋፊዎችም እንዲሰለፉ በወጣት ሊጉ የበላዮች እንደተነገራቸው አውቶኛል። እንግዲህ ይህ ወጥነት የጎደለው ሰላማዊ ሰልፍ ነበር ለገዳዮቻችን የራስ ግብዣ የሆነው። መንግስት ሰልፍ እንደሚካሄደው ቆ ነበር ማለት ነው። ሰልፍ እንደሚካሄድ ደርግ ቀድሞ መረጃ ደርሶታል። የከዱን አንጃዎች ናቸው ሚስጥሩን የገለጹት የሚሉ የኛ ልጆች አሉ። ሌሎች ደግሞ የደህንነት ሰዎች ናቸው ቀድመው ያወቁት የሚሉ ማጋጥመውኛል። ለሁለቱም ግን መረጃ የለም። ያም አለያም ሁሉም ሰልፍ ላይ ታጣቂዎችና ካድሬዎች አፍጠው ይጠብቁ ነበር። ወደ ሰማይ በመተኮስ ሊበትኑን ይችሉ ነበር። እሱም ይቅር አንድ ሁለት ሰው ቢገሉ ይበቃቸው ነበር። የተላለፈላቸው ጥብቅ ትዕዛዝ ሰልፉን መበተን ሳይሆን እኛን ማጨድ ነበር። እንደታዘዙትም ማጨዱን። ከሚያዝያ 21 1969 ዓ.ም ሰልፍ እልቂት ሁለት ቀን በኋላ ጥቁር ልብስ የለበሱና ጸጉራቸውን የተላጩ ሰዎች በመንገድ ላይ እየተያያዙ መታፈስ ጀመሩ። ድርጅቱ ይህ መረጃ እንደደረሰው ጸጉራቸውን የተላጩ ሴቶች በሻሽ እንዲሸፍኑ፣ ጥቁር የለበሱ ደግሞ ሌላ ቀለም ያለው ልብስ ቀላቅለው እንዲለብሱ የሚል ማሳሰቢያ አስተላለፈ። ይህንኑ በፍጥነት ለሁሉም መዋቅሮች አስተላለፈ። በዚህ ማስጠንቀቂያ አባላት ብቻ ሳይሆኑ ከዚያ ቀን ጋር ባልተያያዘ የዘመድ ሞት ጥቁር የለበሱ ዜጎች ጭምር ካፈሳ አመለጡ። የጉዳቱ አጠቃላይ ውጤት ታውቋል። ስንት ሰው እንደሞተ፣ ስንት ሰው እንደቆሰለ፣ ስንት ሰው እንደጠፋ የመሳሰለው ከተወሰነ ጥቅል መረጃዎች ዝርዝርና የተሟላ መረጃ አልተላከም። በተወሰኑ ቀናት ያህል የሞቱ፣ የቆሰሉና የጠፉ በሚል የአካባቢያችንን መረጃ ግን ልከናል። አገር አቀፍ ደረጃ ስለተፈጸመው መረጃም አልደረሰንም። እስካሁን ድረስ የአዲስ አበባ ብቻ ይነገራል እንጂ ፍጅቱ በክፍለ ሀገር ዋና ዋና ከተሞችና በሌሎች መለስተኛ ከተሞች ውስጥም ነበር። የተላከልን ጥቅል መረጃ አገር አቀፍም አልነበረም። ከተፈታንም በኋላ ከአንዳንድ ልጆች ጋር ሆነን ያስታወስነው የአዲስ አበባውን ያልተሟላ መረጃ ብቻ ነበር። በዕለቱ በመላው አዲስ አበባ 509 ሰልፈኞች ተገለዋል። አብዛኛው ወጣት የተገደለው በሰልፍ ላይ ሲሆን በጥቂት ደቂቃዎች ልዩነት ብቻ ነበር። የተያዙት ልጆች በሁለት መንገድ ነበር የተገደሉት። የመጀመሪያዎቹ በአደገኛ ሁኔታ የቆሰሉት በአካባቢው በሚገኝ ፖሊስ ጣቢያ ወይም ቀበሌ ውስጥ ወዲያው እየተገደሉ መንገድ ላይ ተጣሉ። ሌሎቹ በሰልፉ ላይ ጉዳት ያልደረሰባቸው ወደ ደርግ ጽሕፈት ቤት ተላልፈው ተሰጡ። በማግስቱ ምሽት ላይ በጅምላ በተለያየ ቦታ ተረሸኑ። በግላቸው ሆስፒታል ገብተው የሞቱ አባላት ነበሩ። ቁጥራቸው ግን አልታወቀም። ሆስፒታል ውስጥ ሬሳቸው የተገኘ ልጆች ለቤተሰብ እንዲሰጥ ተፈቅዷል። ሆኖም የጥይት ዋጋ እየተከፈለ ነበር። የዚህም ብዛቱ አልታወቀም። ምንም አይነት አደጋ ሳይደርስባቸው በሰላም የተጠናቀቁ ሰልፎች በሶስት አካባቢ የተካሄዱ ብቻ ነበሩ። ቢያንስ አምስት የተለያዩ ሰልፎች ውስጥ ሰልፈኛው መሃል ቦምብ ፈንድቷል። ቦሌ፣ ወሎ ሰፈር፣ ኦሊምፒያ፣ መሻለኪያና አካባቢው 19 ልጆች ተገለዋል። ሁለቱ ወንድማማቾች ነበሩ። በሰልፉ ላይ 9 10ሩ ደግሞ ከተያዙ በኋላ የተገደሉ ናቸው። ከ20 በላይ ቆስለዋል። قسلو بغلاتشو حاكم بيت سيهدو بدن النفج سيزو يتقدلو قد اللي جوج نبرو ريسا موساج انت استفقده يتنيو بالسلطان اندفقده ايتاوكم تدماي من الهيك هسبيتال يريسا بيتو سلمو اللابت طولو يمير ركب اللات يفلق نبر كذين بلاي በብዙሺ የሚቆጠር ቤተሰብ አካባቢውን ስላልተለቀቀውና ያልተሰበ አመስ ይነሳል በሚል ፍራቻ ህዝቡ ቶሎ እንዲበተን እንደመፍትሄ የተጠቀሙበት ነበር። ለማንኛውም ሬሳቸው ገንዘብ ተከፍሎበት ለቤተሰብ የተሰጡት በየአካባቢያቸው ሲቀበሩ በከፍተኛ ድምቀት ነበር። በርካታ ቀብር የተካሄደው ድርቅ እየተወገዘ ሟቾቹ እየተወደሱ ነበር። ሞታቸው የበለጠ እንደሚያጠናክረን ለበለጠ መስዋዕትነት እንደሚያዘጋጀን ፍልፍት ያለ ፍርሃት ተፈክሯል። ይህ እኔ በተካፈልኩበት አንድ በስቲፋኖስና አንድ በኡራኤል የቀብር ስነ ስርዓት ላይ ታይቷል። ሚያዚያ 21 የምሽት ሰልፍ በተደረገ በማግስቱ የተገደሉት ሬሳቸውም የተጣለው በግንፍልዴ ድልድይ በጎጃም መንገድ በኮተቤና በአቃቂ ነበር። በሰልፉ ማግስት ከተረሸኑት መካከል ጥቂት ከሞት የተረፉ ልጆች እንደነበሩም ሰምቻለሁ። ከነዚህ መካከል የተወሰኑት ወደ ተለያየ ሆስፒታል ሄደው ሕክምና አግኝተዋል። ዶክተሮች፣ ነርሶች እና የመዝገብ ሰራተኞች በሙሉ በመተባበር በጥይት የተመቱትን ልጆች ማንነት ሳያሳውቁ ሕክምና እያደረጉ በፍጥነት ከሆስፒታል በማውጣት ሕይወታቸውን አትርፈውላቸዋል። አፍራስቴማቶ ፍልሰተኛ መተመረት የሜዲይ ልቅት ከአንደመት በፊት በ1968 መተመረት የሰርሳተኞች ቀንን ሜዲይ ለማክበር የተካሄደው ሰልፍ የኛ ባላስ ከሰርሳተኛው ጋር ተቀላቅለው ነው የተካፈሉት። እንደነገርኩ ሰልፉ የተካሄደው መንግስት ባዘጋጀው ሰልፍ ላይ አብዮት አደባባይ ነበር። ምንም እንኳን የተወሰኑ አባሎቻችን ቢገደሉ ቢደበደቡና ቢታሰሩም የተሳካ ሰልፍ ነበር። ዘመኑ ሁኔታዎች በፍጥነትና በተወሳሰበ መንገድ የሚቀያየሩበት ስለነበር በሚቀጥለው አመት ያንኑ አይነት ሰልፍ ማድረግ አይቻልም ነበር። 1969 ዓመተ ምህረት የሜይዴይ ሰልፍ ከ1968 ዓመተ ምህረቱ በፍጹም የተለየ ነው። በመላው አዲስ አበባ ስለሆነ ሁኔታ ትነግርህ አልችልም። እኔ የተከፈልኩበትን ብቻ ከሞላ ጎደል ላጫውትህ። በዓሉ የሚመለከተው የኢሃፓ የሰራተኛው ለአባደሩን ክንፍ ነበር። ምክንያቱም ሜዴ የሰራተኛው ቀን ነው። በሌላ በኩል ደግሞ ደርግ በመደበኛነት የሚያዘጋጀው የራሱ ሰልፍ አለ። በዚህ አመት እነሱ ሰልፍ ላይ ጸረደርግ መፈክር ይዞ መሰለፍ እንደማይቻል እኛም የበላዮቻችንም አውቀናል። ስለዚህ የመንግስትን ኃይል ለመከፋፈል በሚያስችል ሁኔታ በተለያየ ቦታ ሆኖም በተመሳሳይ ሰዓት ከዋናው ህዝባዊ በዓል ቀደም ብሎ በመላው አዲስ አበባ ሰልፍ እንዲካሄድ ከበላይ አካል ተወሰነ። የሰልፉ ብዛት ወደ 25 በሚሆኑ አካባቢዎች እንዲሆን ነበር። በአዲስ አበባ በሚገኙት 25 ከፍተኞች ብዛት አንጻር ተሰልቶ ሳይሆን አይቀርም። ከሰልፉ ቀን ቀደም ብሎ ሁሉም አባላት እንዳይቀሩ ባስኖት አልተነገረም። የፈለገና የተመቸው ብቻ እንዲካፈል የታሰበ በሚመስል መልክ ነው መልእክቱ የተላለፈው። እኔም ወደ ታች እንዲተላለፍ ያደረኩት በዚሁ መንፈስ ነበር። የዚህ ምክንያቱ ሰልፍ እንዲካሄድ የወሰነው ኢላማ የላባደሩ ክንፍ ስለነበር ይመስለኛል። የኢላማ አባላትም በአካባቢያቸው ከኛ ከወጣት ክንፍ አባላት በበለጠ ተነሳሽነት እንዲሰለፉ በጥብቅ ተነግሯቸው እንደነበር ሰምቻለሁ። ሰልፉ የሚጓዝበትን አቅጣጫና ሰዓት እንድንመርጥ አልተጠየቅንም። ካልተጠየቅን ደግሞ ሰልፉ የላባደሮቹ ስለሆነ መነሻውንና መድረሻውን የመረጡት እነሱ መሆን አለባቸው። በእኛ ሰልፍ ውስጥ የሚከፈሉት መኖሪያቸው ወይም ስራቸው በእኛ ሪጅን ውስጥ የሆኑ አባላትና ተካፊዎቻችን ነበሩ። ሰልፉ ሲካሄድ ስለሚበተኑ ወረቀቶችና ስለመፈክሮች ጉዳይ ሲጨመር መጠየቄ ትዝ ይለኛል። ጸሐፊ የሰጠኝ መልስ ግን ለአባደሮቹ ካላኩልን እንጠቀማለን ካልሆነ ግን ይቀራል የሚል ነበር። ይህን ጠየቅኩት ያደፈስ ማባጃዎች ወረቀቶች ቀለሞችና ማርከሮች በዋነኛነት እኔ ጋር ስለሚቀመጡ ቀድመ ዝግጅት እንዲደረግ በማሰብ ነበር። ለሰልፉ ከ12 ሰዓት በፊት እንደይነገር ቢባልም አንድ ቀን ሲቀረው ነበር መነሻውንና መድረሻውን ከነጻፈ የሰማሁት። በታችኛው መዋቅር ለነበሩት አባላት መልእክቱን ያስተላልፈው ግን ከላይ በተነገረን መሰረት የሰልፉ ዕለት ጧት ረፋዱ ላይ ነበር። በዚያ ዕለት ከሰዓት በኋላ 11 ሰዓት ሲሆን መደበኛ ቀጠሮዎችን ሲጨርስ ወደ ሰፈሬ ሄድኩ። ቤቴ አጠገብ ከነበረው ከድር ሱቅ በር ላይ ለተወሰኑ ደቂቃዎች ቆሜ አላፊ አግዳሚውን እያየሁ የሚያቀየንም ሰላምታ እየሰጠው ቆየሁ። ምን ነው ዛሬ በጊዜ ቤት መግባት አለኝ ባለ ሱቁ። አንድ ሁለት የሚለኝ ሰው አጥቼ ነው አልኩትና እየቀለድ ወደ ቤቴ ገባሁ። ሱቅ በር ላይ ቆሜ መታየት የፈለግኩት ሆን ብዬ ነው። ቆይቶም ቢሆን ስለ ሰልፉ ሰው ሁሉ ስለሚሰማው ቤቱ በጊዜ ገብቷል ሰልፉ ላይ አልነበረም እንድባል ፈልጌ ነበር። ወዲያው ማሰሪያ ያለው ጫማና ብዙ ጊዜ የማልለብሰውን ጃኬት ቀይሬ ከቤት ወጣሁ። እንደለመድኩት ወደ ቤት የገባሁበትን መንገድ ቀይሬ ውስጥ ለውስጥ ቦሌ ማስተሚያ ቤት ፊት ለፊት ደረስኩ። ሰልፉ የሚጀመረው ከኦሊምፒያ ወደ መስቀል ፍላወር በሚወስደው መንገድ የቀድሞው የባቡር ሐዲድ በሚያልፍበት እስከ ቅርብ ጊዜ ድረስ ሙሉ ሸዋ ስጋ ቤት ላይ ነበር። አካባቢው በዚያ ጊዜ ጥቂት ቤቶች ብቻ የሚገኙበት ሜዳማ ነበር። እዚያ ስደርስ ለ12:05 ጉዳይ አካባቢ ይመስለኛል። ጥቂት ወጣቶች በርቀት ተበታትነው ይታያሉ። አንድ የኤሌክትሪክ ምሰሶ ተደግፌ ቆምኩ። ቀኑ አጭር ስለነበር ይመስለኛል ባልተለመደ ሁኔታ ጨለመ ብሏል። ከሌላው ቀን በተለይ ፀሐይ ሙሉ በሙሉ በጊዜ እየጠለቀች ነው። ከአድማስ ባሻገር ደም መሰል ብርሃን በሰፊው ተዘርግቷል። ያ ክስተት በተለይ ለሰዓሊያንና ለተፈጥሮ አድናቂዎች ውብሽት ነበር። በሁለትና በሶስት ደቂቃ ውስጥ ከተለያየ አቅጣጫ አንድም ሁለትም የሆኑ ወጣቶች አካባቢውን ሞሉት። ከግምቴ ውጭ አንዳንድ ልጆች በወረቀት ላይ የተጻፉ መፈክሮች ይዘዋል። ማን ያዙ እንዳላቸው አላወቅኩም። ሰዓቴን ሳይ 12 ሰዓት ሆኗል። ሰልፉ መጀመር አለበት ምክንያቱም ተነግሮናል። ከቆምኩበት ቦታ ተነስቼ ቀስ እያልኩ ወደ ሜዳው መሃል ሄድኩ። የሰልፉን መጀመር የሚጠብቁት ወጣቶች በየጥግ ጥጉ ቆመዋል። ሰውነቴን በጣም ቀፈፈኝ። ግራ ተጋብቼ ትንሽ እንደቆየሁ እንደገና ሰዓቴን ሳይ 12 ሰዓት አልፏል። ከነበርኩበት የሜዳው መሃል ተነስቼ ወደ ሐዲዱ አመራው። ከአንድ የሰፈሬ ልጅ በስተቀር ጸሐፊዬን ወይም አብሬ የምሰራቸውን ልጆች አንዱንም ማየት አልቻልኩም። እየጨለመ ስለነበር ከሩቅ ሰው መለየት አይቻልም። ሰዓቱ እየሄደ ነው። ሰዓት ማሳለፍ በእኛ ቤት ያልተለመደና አደጋንም የሚጋብዝ እንደሆነ አውቃለሁ። ሰልፉ የተሰረዘ መሰለኝ። በዚህ አይነት ውጥረት ላይ እያለሁ ድንገት አንድ ሰው ከኦሊምፒያ አቅጣጫ በፍጥነት ሲመጣ አየሁት። መጀመሪያ መንገደኛ መስሎኝ ነበር። እኔ ቆምኩበት አካባቢ ሲደርስ በአካባቢው የቆምነውን ልጆች በእጁ እየጠቀሰ ወደ መሃል እንድንንቀሳቀስና ሰልፉን እንድንጀምር በእጁ ምልክት ሰጠን። የሰውየው ችኮላ ከቁጥጥር ውጭ በሆነ መንገድ እንደዘገየ አይነት ነበር። ይህን ጊዜ እኔ ወደ መሃል በፍጥነት በመሄድ በተለያየ አቅጣጫ የነበሩትን ልጆች እንዲጠጉ በእጅ ጭብጨባ ጠራው። ሰውየውን የረዳሁት በዋነኝነት እኔ ነኝ፣ ምክንያቱም ሰልፉ የሚጀመርበት ሰዓት አልፏል። በሌላ አካባቢ ሰልፉ ስለሚጀመር ሁሉም ቀበሌዎችና ወታደሮች ለሚሰሙ አካባቢያቸውን መጠበቅ ይጀምራሉ። እኛንም ሳንጀምር ይደርሱብናል የሚል ግምት ነበረኝ። በጥቂት ሰከንዶች ውስጥ ሜዳው ላይ ተበታትኖ በየጥጋ ጥጎ ቆሞ ይጠብቅ የነበረው ሰው ሐዲዱ ላይ ስለተሰባሰበ ሰልፉ ተጀመረ። የሰልፉ አቅጣጫ እንዲሆን የተወሰነው ከሙሉሸዋ ስጋ ቤት ተነስተን በቀድሞው የባቡሩን ሐዲድ ላይ በመጓዝ ወደ መሿለኪያ አቅጣጫ ማቅናት፣ እዚያ ከመድረሳችን በፊት በፍላሚንጎ ጀልባ በኩል ዋናው የቦሌ መንገድ በመሄድ ማጠናቀቅ ነበር። ሜይዴይ የላባደሩ በዓል ነው የሚለው መፈክር የመጀመሪያው ይመስለኛል። ሰልፈኛው መልሶ አስተጋባ። ያባ የላባደሩ ፓርቲ ነው። ጊዜያዊ ህዝባዊ መንግስት ይቋቋም። ዴሞክራሲ ያለ ገደብ። አካባቢው ቀውጢ ሆነ። በግራና በቀኝ የነበሩት ነዋሪዎች፣ በዝቅተኛ የኑሮ ደረጃ ላይ የነበሩ ዜጎች ስለነበሩ የሰልፉ አቅጣጫ የተመረጠበት ስሌት ትክክል ነበር። ግማሹ ሰው ከየቤቱ ብቅ እያለ ሲያየ፣ ቀሪው ደግሞ ህፃናት ልጆች ከቤት እንዳይወጡ እየተከላከለ በሩን ይዘጋል። መንገደኞችም እንዲሁ እጃቸውን በማወዛወስ ድጋፍ ሲሰጡን፣ ጥቂቶች ደግሞ በፍጥነት በመጓዝ ከኛ ይርቃሉ። ድምጻችን በርቀት እንደሚሰማ ጥርጥር አልነበረኝም። በሰልፉ ፊት ከሚሄዱት መካከል አንዱ እኔ ነበርኩ። በስተግራ በኩል አንድ ወጣት ከኛ ራቅ ብሎ መሬት እያየ ይከተለን እንደነበር አሁን ድረስ ትዝ ይለኛል። ስሜታችን ብሎ ለደቂቃዎች እንደተጓዝ አንድ ጥይት ከፊት ለፊት አቅጣጫ ተተኮሰብን። ከዚያ ሁለት፣ ሶስት፣ አራት ጥይቶች። ሁሉም የሆነው በቅጽበት ነበር። ወዲያው ከኔ ኋላ ከሰልፈኛው መሃል አንድ ቦምብ ፈነዳ። ሰልፉም ተበተነ። ፊት ለፊት ከነበርነው ልጆች መካከል ሁለት ልጆች ሲወድቁ ገና ከማየቴ፣ ከጎኔ የነበረች አንድ ሌላ ሴት ልጅ እጄን ጨምዳ ይዛ አጠገቤ ወደቀች። አሁንም ይህ ሁሉ የሆነው በጥቂት ሰከንዶች ውስጥ ነበር። ሁለት እጄን ብብቷ ስር ከትቼ ላነሳት ስሞክር እኔው ራሴ ቀኝ እግሬ ላይ በጥይት ተመታው። ሁለተኛው ጥይት የቆምኩበት የባቡር ሐዲድ ላይ ነጥሮ ከፍተኛ ብልጭታ ፈጠረ። የጥይቱ ብዛት ቁጥር ስፍር የለውም። ብርሃኑም አካባቢውን አጥለቀለቀው። ሁሉም ጥይት የሚተኮሰው ወደ እኛ እንጂ ወደ ሰማይ አልነበረም። ልጅቷ በእኔ ድጋፍ ተነስታ እኔ ብዙ አርቅም ተመትቻለሁ አንተ አምልጥ ብላ ወደ ግራ አቅጣጫ ሆዷን ይዛ ሮጠች። እኔም በስተቀኝ ወደ ነበረ አንድ ቤት ሮጥኩ። የግቢውን በር ሲገፋው ዝግ ስለነበር በአጥሩ ላይ ተወንጭፌ ትዘል ሌላ ጥይት ተተኮሰብኝ። ሆኖም አላገኘኝም። ቆርቆሮውን ቦድሶት አለፈ። አንድ ሙሉ የቆርቆሮ ከፍታ ያለውን አጥር እንዴት እንደዘለልኩት እግዚአብሔር ይወቀው። ግቢ ውስጥ በጥይት ድምፅ የተረበሸ አንድ ትልቅ ውሻ በረንዳ ላይ ተኮራምቶ ያለቅሳል። የሚተኮሰው የጥይት ብዛት በእውን ሳይሆን በፊልም ላይ የሚታየውን አይነት ነበር። ጨለማው በጥይት ብልጭታ ተሸንፏል። ተኳሾቹ ይጫጫዋሉ። ያዘው፣ በዚህ በኩል በለው፣ በላት ይላሉ። የጥይቱ ድምፅ ሲበዛብኝ በፍጥነት ወደ ጓሮ ሄጄ ያደፈጥኩ። አብዮት ጥበቃዎቹ የገባሁበትን ቤት በርግደው ሲገቡ ተሰማኝ። ይህን ጊዜ በጓሮ በኩል እንደ ነገሩ በታጠረ ሌላ ግቢ ውስጥ አጥር ዘልዬ ገባሁ። ሌላም ውሻ ሁለተኛው ቤት ግቢ ውስጥ ነበር። ስለታሰረና በጥይት ጩኸት ደንግጦ ስለነበር አልተቸገርኩም። ባለቤቶቹ በራቸውን ዘግተው ተቀምጠዋል። ማድቤት ገብቼ ለመደበቅ አሰብኩ። ሆኖም አጥር ስዘል የተኮሱብኝ አብዮት ጥበቃዎች ይከተሉኛል ብዬ ስለሰጋሁ ከግቢ ግቢ መሻገሬን ቀጠልኩ። የሶስተኛውን ቤት የሚለየው የሳጠራ አጥር ስለነበር በእግሬ ስረግጠው መሃል ለመሃል ተቦደሰ። እሱን ደረማምሼ ገባሁ። በተመሳሳይ ሁኔታ ባለቤቶቹ ቤታቸውን ዘግተዋል። ዋናው የግቢ በር በእንጨት መቀርቀሪያ ተዘግቷል። እዛው ትንሽ ቆየው። የጥይት ድምፅ እንደ ጉድ ይሰማል። ተኩሱም የሚያቆም አልሆነም። ምን ያህል ደቂቃ እንደቆየው ትዝ አይለኝም። እዚያው ስፍቼ ያለው በድንገት የነበርኩበት ቤት ሰዎች የበረንዳ መብራት አበሩ። ቶሎ ብዬ የግቢውን በር ከፈትኩና ወጣሁ። የውስጥ ለውስጥ መንገድ አገኘው። ጭር ብሏል፣ በደንብም ጨልሟል። የውር ድንብሬን ወደፊት ተጓዝ። ብዙ ሳልሄድ ሰልፋችንን እናጠናቀቅበት ወደ ነበረው የፍላሚንጎ አቅጣጫ የሚወስድ ሰፋ ያለ የሰፈር መንገድ አገኘው። አካባቢው ሰላም ነው። ሆኖም በሁሉም አቅጣጫ የጥይት ድምፅ ያለማቋረጥ ይሰማል። መንገደኛ ብዙ የለም። ያሉትም በፍጥነት ወደየቤታቸው ይጓዛሉ። ወደ ዋናው የቦሌ መንገድ ላይ እንደወጣው ቀኝ እግሬን ያዘኝ። ለካ በጥይት መመታቴን ረስቼው ነበር። የመንገድ መብራት ተጠቅሜ ህመም የተሰማኝን ቦታ አዳበስኩት። ከጉልበቴ በላይ በስተቀኝ በኩል ሱሪን በስታ የገባች ጥይት እንዳለች ተረዳው። እያነከስኩ መንገዴን ቀጠልኩ። አስፋልቱን ተሻግሬ በግሪክ ክለብ ውስጥ ለውስጥ በማድረግ የባምቢስን ድልድይ በስተግራ ትቼ የቤቴን አቅጣጫ ያዝኩ። ማለቂያ የሌለው የጥይት ድምፅ በብዛት ይሰማል። አዲስ አበባ ታምሳለች። በቤቴ መታጠፊያ ላይ ስደርስ ራቅ ብሎ የቀበሌያችን አብዮት ጥበቃዎች ሱቅ በር ላይ ቆመው አየኋቸው። የቤታችን አካባቢ የመንገድ መብራት ስላልነበረ ከታች ስመጣ አላዩኝም። ወደ ቤቴ መግባቴን ትቼ በቀጥታ ወደ እነሱ ሄድኩ። ሁሉም ያውቁኛል። ከሩቅ ሰላምታ ሰጠቻቸው። ሲጋራ ገዛውና እዛው ሱቅ ደጃፍ ቆሜ ማጨስ ጀመርኩ። በዚህ ሰዓት ከቤት ይወጣል እንዴ? ብትገባ ይሻልም አለኝ አንድ አብዮት ጠባቂ ከቤት የወጣው መስሎት። ሲጋራ ልገዛ ነው የመጣሁት፣ እቤት ነበርኩ። የተፈጠረ ነገር አለ እንዴ? የተኩሱ ድምፅ የሰማው መስሎኛል አልኳቸው። እኛም አላወቅ ሲተኮስ ነው ያመሸው አለኝ ባለሱቁ። ለነገሩ ብዬ ጥርሴን ነክሼ ማንከሴ ሳይታወቅ እንደሚዘንጥ ሰው ቀስ እያልኩ እየተራመድኩ ወደ ቤቴ ሄድኩ። ግቢ ውስጥ እንዳለው ሳሚ ወንድሜ ጨርቅ አስመጥቼ በቧንቧ ውሃ የእግሬን ደም እያራስኩ አጠብኩት። ጥይቷ አጥንቴ ድረስ አልደረሰችም። ስጋዬን በስታ በቅርብ ነው ያለችው። ግራና ቀኝ ይዤ በኃይል ብጫናት ልትወጣ ትችል ነበር። ደሜን ካጣጠብኩና ቁስሌን ካጸዳ በኋላ በጨርቃ ስሬው እናቴን ሰላም ሳልል ደክሞኛል ብዬ ወደ መኝታዬ ሄድኩ። ሌሊቱን ስነዳደርኩ ንዴት፣ ቁጭትና ድንጋጤ ተባብረው ህመሙ እንዳይሰማኝ አድርገዋል። ሆኖም ሸለብ ያለ እንቅልፍ እንኳ ሳይወስደኝ ነጋ። በአይኔ ተደጋግሞ ይመጡ የነበሩት ማንነታቸውን ያለየኋቸው ሁለት ልጆችና ሴቷ ልጅ ነበሩ። ሦስቱም ከወደቁበት ተነስተዋል። ከዚያ በኋላ እንዴት እንደሆኑ በፍጹም አላውቅም። ሴቷ ልጅ እያዘገመች በስተግራ ወደ ነበሩት ቤቶች አቅጣጫ መሄድ ስትጀምር ነበር እኔ በተቃራኒው የነበረውን የቆርቆሮ አጥር ዘልዬ የገባሁት። እኔ ተመትቻለሁ፣ አንተ አምልጥ የሚለው የልጅቷ ድምፅ ሌሊቱን ሙሉ ከአእምሮዬ አልጠፋም። ሁለት እጄ ደግፌ ሳነሳት በሁለቱም መዳፏ ሁለቱንም ክንዶቼን ጥብቅ አርጋ ከያዘች በኋላ ነበር የለቀቀችኝ። ሌሊቱን ሙሉ እጆቿ እጅች ላይ ያሉ ይመስል አሁንም ክንዴን ስዳብስ አደርኩ። ንጋት ላይ እንደ አዲስ ልቤ በሐዘን ደማ፣ ጭንቅላቴ ተበጠበጠ፣ የራስ ምታት ሊያፈነዳኝ ደረሰ። አይኔ አምጦና ቀልቶ 12 ሰዓት አካባቢ ተነስቼ እግሬ ላይ ያሰርኩትን ጨርቅ ፈታሁት። የደረቀ ደም ተጋግሯል። የቁስሉ አፍ እንደ ተከፈተ ነው። በውሃ አርጥቤ የደረቀውን ደም ከጠራረኩ በኋላ በሌላ ጨርቅ ግጥም አድርጌ አስሬ ወደ ሱቅ ሄድኩ። ባለሱቁን አስከፍቼ የራስ ምታት መድኃኒት አስፕሪን ገዛሁና ዋልኩ። ተመልሼ ለመተኛት ሞከርኩ፣ ግን አልቻልኩም። ሰውነቴ እንደ ተረበሸ ነው። ከእግሬ ይልቅ ውስጤን ይህ ነው የማልለው ህመም ይሰማኛል። ሆዴን አይደለም ልቤንም ሆነ ጀርባዬን አልነበረም። የትና እንዴት እንደሚሰማኝ ማወቅ አቃተኝ። ሁኔታዬን እናቴ እንደታውቅ በማለት ልብሴን ለባብሼ አንድ ሰዓት ሳይሆን ከቤቴ ወጣሁ። በዚያን ዕለት በርካታ ቀጠሮዎች ነበሩኝ። እግረ መንገዴን ሰልፍ ላይ ያየሁትን ጓደኛዬን አገን እቤቱ ሄጄ ደህንነቱን አረጋገጥኩ። ከዚያም ወደ ስታዲየም ሄጄ ቡና እየጠጣሁ ቆየሁ። የመጀመሪያው ቀጠሮዬ ከኤደ ጋር ነበር። ሳገኘው ፊቱ ገርጥቷል። ሰላምታ ተፈጣጥተን ቁጭ እንዳል እህቴ ማታ አልመጣችም፣ ሳትያዝ አትቀርም፣ ሰላማዊ ሰልፍ ላይ የነበረች ይመስለኛል አለኝ። በአካል አውቃት ስለነበር ደነገጥኩ። አብረን አንድ ሰልፍ ላይ እንደነበርን ገባኝ፣ ግን አላየዋትም። እሱን ካጽናናው በኋላ እኔም መቁሰሌንና ጥይቷ እግሬ ውስጥ መኖሯን ስነግረው ክፉኛ ደነገጠ። እህቱን በየፖሊስ ጣቢያውና ሐኪም ቤት ለመፈለግ ቤተሰቦቹ እንደሄዱና እሱም ለፍለጋ እንደሚሄድ ነግሮኝ ተለያየን። ቆይቶ እንደተረጋገጠው እህቱ በዚያው ሰልፍ ተገድላ ነበር። ነፍስሽን በገነት እህቴ። ጠቅላላ ፕሮግራማችን በዚህ ተቀርጿል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።